Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ አርብ መጋቢት 24 2013 ዓ.ም ተመረጠ ምሽት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። በቤንሻንጉል ክልል በማንነታቸው ምክንያት የሚደርስባቸውን ጥቃት ሸሽተው የተፈናቀሉ ሰዎች ያሉበትን አስኪ ሁኔታ የሚዳስስ ዘገባ በምሽቱ ይኖረናል። በሃርጌሳ የሚኖሩ ስደተኞችን ጉዳይ የሚያትት እንዲሁም ግዙፉን የማህበራዊ ትስስር ሚዲያ ትዊተርን 15ኛ ዓመት የሚያስቃኝ ዘገባዎችም በምሽቱ ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችኋል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። በማንነታቸው ምክንያት ከቤንሻንጉል ክልል መፈናቀላቸውን የገለጹ የአማራ ተወላጆች አሁንም ከፍተኛ የሆነ የደህንነት ስጋት ችግር ውስጥ እንዳሉ እየተናገሩ ነው። ኮማንድ ፖስቱም አካባቢውን በማረጋጋቱ ረገድ ተፈላጊውን ውጤት እያመጣ አይደለም ብለዋል። ወደ አማራ ክልል የመመለስ ፍላጎት ቢኖራቸውም ታጣቂው ቡድን ኬላ ላይ በመቆምና የኮቴ ክፈሉ በማለት በሰው 3000 ብር በመኪና እስከ 17 ሽብር እያስከፈለ እንደሚገኝም ለአሜሪካ ድምጽ አስታውቋል። በተነሱት ችግሮች ዙሪያ የአሜሪካ ድምጽ ያነጋገራቸው የቤንሻንጉል ጉሙዝ ክልል የኮማንድ ፖስት አስተባባሪ ሌተናል ጀነራል አስራት ዲኔሮ ኮማንድ ፖስቱ አካባቢውን ለማረጋጋት እየተጠቀመባቸው ነው ያሉትን መንገዶች ውጤት እንዲያመጡ ጊዜ ያስፈልጋል ብለዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። በኢትዮጵያ በተለያዩ አካባቢዎች እየደረሱ ያሉ የሰው ህይወት መጥፋት፣ ንብረት መውደምና የጸጥታ ችግሮች በገለልተኛ አካል ይጣራ ሲል የኦሮሞ ፌዴራሊስት ኮንግረስ ጠየቀ። አሁን በሀገሪቱ እየታዩ ያሉ ችግሮችን ለመፍታት ገዢው ፓርቲና ተፎካካሪ ፓርቲዎች እንዲሁም የሀገሪቷ ችግር የእኛም ችግር ነው ብለው የሚያምኑ አካላት ሁሉ መረባረብ አለባቸው ሲሉም የፓርቲው ሊቀመንበር ፕሮፌሰር መራራ ጉዲና ተናግረዋል። ዘገባው የፀሐይ ዳምጠው ነው። በደቡብ ክልል ስድስተኛው ሀገራዊ ምርጫ እንዳይካሄድ የሚያደርግ የጸጥታ ስጋት አለመኖሩን የክልሉ ምክትል ፕሬዚዳንት አቶ እርስቱ ይርዳው ተናገሩ። በክልሉ ለመወዳደር የተመዘገቡ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና አዲስ ትውልድ ተፎካካሪ ፓርቲዎች የጸጥታ ቀውስ ባለባቸውና በሌሎች በአብዛኞቹ የክልሉ አካባቢዎች ምርጫ ለማካሄድ የሚያስችል ሁኔታ አለመኖሩን በመናገር የምክትል ርዕሰ መስተዳደሩ መግለጫ መሬት ላይ ያለውን ተጨባጭ ሁኔታ የካደ ነው ብለዋል። ዘገባው የዮናታን ዘብዴዎስ ነው። ከአንድ ሳምንት በፊት በእስላማዊ ታጣቂዎች ጥቃት የተፈጸመባት የሰሜን ሞዛምቢኳ ፓልማ ከተማ ከጥቃቱ የተረፉ የከተማዋ ነዋሪዎች በጀልባ እየተሳፈሩ ወደ ወደብ ከተማ ፔምባ እየተሰደዱ ናቸው። ፔምባ በነዳጅ ሀብት የከበረች የሰሜን ሞዛምቢክ ካቦ ደልጋዶ ክፍለ ሀገር ዋና ከተማ ስትሆን የከተማዋ ነዋሪዎች ትላንት በብዛት ወደቡ ላይ ተኮልኩለው ዘመዶቻቸውን ሲጠባበቁ ቆይተዋል። ባለፈው ሳምንት አጥቂዎች በቅንጅት ባደረሱት ጥቃት ከ8000 የሚበልጡ ሰዎች ከቀያቸው ተፈናቅለዋል። በርካቶችም ተገድለዋል። ብዙዎችም የደረሱበት ጠፍቷል። በሚያንማር የተቃውሞ እንቅስቃሴ ቀጥሏል። ወታደራዊ መንግስት ዛሬ ኢንተርኔት አቋርጧል። ሲቪሉን መንግስት ገልብጦ ስልጣን የያዘው ወታደራዊ ኮሚቴ አስተዳደሩን ከተቆጣጠረበት ከጥር መጨረሻ ጀምሮ እየተካሄደ ባለው ተቃውሞ ብዛት ያላቸው ሰዎች የተገደሉ ቢሆኑም ተቃዋሚዎች አሁንም ሰልፍ መውጣታቸውን፣ የስራ ማቆም አድማ መምታታቸውን ቀጥለዋል። የመፈንቅለ መንግስቱ ተቃዋሚዎች ኢንተርኔት ቢዘጋም ሌላ አቋራጭ የመገናኛ ቴክኖሎጂዎችን እየተጠቀሙ ናቸው። የተባበሩት መንግስታት የጸጥታ ምክር ቤት በማይንማር ወታደራዊ መንግስት በሀገሪቱ ርዕሰ ብሔርነት የሚታዩትን አሳን ሱቺን ጨምሮ ያሰራቸውን ሰዎች በሙሉ በአስቸኳይ እንዲለቅ በድጋሚ ጠይቋል። ትላንት ወታደራዊ መንግስት አሳን ሱቺን በቅኝ አገዛዙ ዘመን በነበረ ህግ የሀገር ሚስጥር ህግ በመተላለፍ ክስ መስርቶባቸዋል። ካሁን ቀደም ከቀረቡባቸው ክሶች ሁሉ ከባዱ መሆኑም ተገልጿል። ህንድ ውስጥ በትላንትናው ዕለት 81466 አዲስ የኮሮና ቫይረስ ተጋላጮች መመዝገባቸውን የሀገሪቱ የጤና ሚኒስቴር አስታወቀ። ይህ በሀገሪቱ ባለፉት 6 ወራት በአንድ ቀን ከተመዘገቡት አሃዞች ሁሉ ከፍተኛ መሆኑም ተገልጿል። ከዩናይትድ ስቴትስና ከብራዚል ቀጥሎ ከፍተኛ ቁጥር ያላት ህንድ በአሁኑ ጊዜ የቫይረሱ ተጋላጮች ቁጥር ከ12.3 ሚሊዮን ማለፉ ታውቋል። ዩናይትድ ስቴትስ 30.5 ሚሊዮን፣ ብራዚል ደግሞ 12.8 ሚሊዮን መድረሱን የጆን ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ጥንቅር ያሳያል። አድማጮች፣ ለምሽቱ የያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአርብ ምሽት መርሃ ግብሮች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም በስልክ ቁጥራችን +12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በማንነታቸው ምክንያት ከቤንሻንጉል ክልል መፈናቀላቸውን የገለጹ የአማራ ተወላጆች አሁንም ከፍተኛ የሆነ የደህንነት ስጋት ችግር ውስጥ እንዳሉ ለአሜሪካ ድምፅ ተናግረዋል። ኮማንድ ፖስቱም አካባቢውን በማረጋጋት ረገድ ተፈላጊውን ውጤት እያመጣ ለመሆኑን አስረድተዋል። ወደ አማራ ክልል ለመመለስ ፍላጎት ቢኖራቸውም ታጣቂው ቡድን ኬላ ላይ በመቆምና የኮቴ ክፈሉ በማለት በሰው 3000 ብር በመኪና እስከ 17000 ብር እያስከፈሉ እንደሚገኙም ተናግረዋል። በተነሱት ችግሮች ዙሪያ ለአሜሪካ ድምፅ ምላሽ የሰጡት የቤንሻንጉል ጉምዝ ክልል የኮማንድ ፖስት አስተባባሪ ሌተናል ጀነራል አስራት ዴኔሮ በበኩላቸው ኮማንድ ፖስቱ አካባቢውን ለማረጋጋት እየተጠቀመባቸው ያሉት ሁለት መንገዶች ውጤት ለማምጣት ጊዜ እንደሚፈልጉ አስረድተዋል። አስቴር ምስጋናው ዝርዝር አላት።
በጉባ ወረዳ አልመሃል ቀበሌ ነዋሪ የሆኑት አቶ ይግዛው ጥላሁን እንደሚሉት ታጣቂ ሽፍቶች በአካባቢው በተደራጀ አግባብ በአማራ ተወላጆች ላይ ጥቃት እየፈጸሙና ጉዳት እያደረሱ ናቸው። አሁንም ድረስ ግለሰቦቹ ታድነው እየተገደሉ ሀብታቸው እየተዘረፈ እንደሆነና በተሽከርካሪ ጭምር እንደ ልብ መንቀሳቀስ እንዳልተቻለ ገልጸዋል። በጸጥታ ስጋት ምክንያት ካለፈው ታህሳስ ወር 2013 ዓ.ም ጀምሮ ምንም አይነት ስራ እየሰሩ እንዳልሆነ፣ ይባስ ብሎም የደህንነት ስጋት ውስጥ መሆናቸው ተናግረዋል። አካባቢውን ለማረጋጋት የገባው የመንግስት የጸጥታ አካል በሚፈለገው ልክ አካባቢውን ማረጋጋት እንዳልቻለም ነው የሚናገሩት።
የተፈጠሩች በጣም እየባሰ መጣ። ትላንትና በቀኑ 10 ሰዓት ላይ ከበረሃ ጭኖ የሚመጣ መኪና በሽቶች ተከቦ ተደብድቦ ሶስት ሰዎች ሙተዋል። ሌሎቹ የቀኑ ትሩጠው ምናምን አምልጠው መጥተዋል። በየጊዜው እንደዛ ነው። አሁን እኛ በቃ ምንም ስራ እየሰራን አይደለም። ከተሳስ ጀምረን ማለት ህዝቡ አሁን ለመውጣት ፈልጓል። በቃ ምንም እዚህ ምንም ሰላም የለም። ሶስት ሰው አራት ሰው በቀን በቀን ሳይሞት አይውልም። የመጨረሻ ማለት እኛ ለመውጣት እንኳ ያለ ቤተሰብ ደካሞችን ለማስወጣት እንኳ መኪና ተከልክለን፣ መኪና ወደ መሀል ማትሄዱ ምንም በቃ ዝምን ታፍነን ያለ ምንም የሁሉ መንግስት የሚያውቀው አይነት ነበር። ዝቀኛ ጭቆና ነው።
ለደህንነታቸው ሲባል ስማቸውን መጥቀስ ያልፈለጉትና በመተከል ዞን ቡለን ወረዳ የሚገኙት አንድ ተፈናቃይ እንዳሉት በተፈጠረው የጸጥታ ችግር የአማራም ሆነ ሌላው ብሔር መጤ በሚል እንዲፈናቀል ተደርጓል። በጳጉሜ ወር 2012 ዓ.ም በተፈጠረ የጸጥታ ችግር ተፈናቅለው እስካሁን ድረስ ወደ ቀደመው ቀያቸው ሰላም ሰፍኖ እንዳልተመለሱ ጠቅሰው አሁን ላይ አካባቢው በኮማንድ ፖስት እስር ቢሆንም ታጣቂው ቡድን ሰው ከመግደል ንብረት ከመዝረፍና አካባቢውን የጸጥታ ስጋት ቀጠና ከማድረግ አልተቆጠበም ብለዋል። ኮማንድ ፖስቱ አካባቢውን በማረጋጋት ረገድ የሚጠበቀውን ውጤት እያመጣ እንደሆነ ጠቅሰው አሁን ላይ ተስፋ በመቁረጥ ወደ አማራ ክልል ለመመለስ ፍላጎት እንዳላቸው ተናግረዋል። የታጣቂ ቡድኑ አባላት የተሐድሶ ስልጠና ወስደው ወደ ሰላማዊ ሁኔታ ይመለሳሉ ቢባልም እነርሱ ግን አሁንም ፍላጎት የላቸውም። የገቡትም ተመልሰው ወደ ጫካ እየሄዱ ነው ባይናቸው። ከዚህ በተጨማሪ ለተፈናቃዩ ተብሎ የሚመጣው እርዳታ በተገቢው መንገድ ለትክክለኛ ተጠቃሚው እየደረሰ እንዳልሆነና ይልቁንም ለችግር ፈጣሪዎቹ ጭምር እንዲደርስ እየተደረገ መሆኑን አመላክተዋል። በመሆኑም መንግስት ይህንን አጥፊ ቡድን ከማባበልና ጊዜ ከመስጠት እንዲቆጠብ ነው የጠየቁት። ልክ እንደ ህወሓት የማያዳግም እርምጃ ሊወስዱ ይገባል ብለዋል።
ከአጠቃላይ ከይ የሚባል ይውጣ ክልል የኛ ነው፣ ማንም ይህንን ማስተዳደር አይችልም የሚል አቋም አላቸው። በአቋማቸውም በሚል ሰንተ ጉዳዩን ቀጥለውታል። አሁን 7 ኪሎ ሜትር የሚሆን አለ ማንዝ ሚባል እዛ ላይ ትናንት ወዳ በመከላከያ ካምፕ ላይ ተኩስ ከፍተ ህብረተሰቡ መከላከያ ሆኖ የመከላከል ሁኔታ ላይ ነው ያለ። ዙሪያ ተከባለች። በ7 ኪሎ ሜትር አልመለስ ማለት ነው። ዙሪያ ተከባ እዱስ ውስጥ ያለች እህት ማለት ነው ያለ ነው። እና ዛሬ ነው ነገ ነው የሚገቡ የሚል ከፍተኛ ስጋት አለ። በየት ላይ ሰላም አለ? ተረጋግተን እንቀመጣለን። እንዳንሄድም ችግር ነው። እነሱ ኬላም ዘግተዋል። ወደዚህም እንዳንሄድ ወደኋላም እንዳንመለስ እነሱ ናቸው። ወደፊትም እንዳንሄድ እነሱ ናቸው። አሁን አጣብቂኝ ውስጥ ነው ያለን ነው።
አሁን ላይ በአካባቢው ሰርቶ ሀብት ማፍራት ቀርቶ እንደ ልብ መንቀሳቀስ የማይቻልበት ሁኔታ ነው ያሉት ደግሞ ሌላው ስማቸውን እንዲጠቀስ ያልፈለጉ ተፈናቃይ ናቸው። በጉምዝ ታጣቂዎች በተሰራው የፖለቲካ ሴራ በአጠቃላይ በአካባቢው ሌሎች ተወላጆች መኖር የማይችሉበት ሁኔታ ተፈጥሮ ተግባራዊ እየተደረገ ነው ይላሉ። ይህንኑ ህገ ወጥ ተግባር የሚፈጽሙት ግለሰቦች ደግሞ ያለምንም ችግር በጥበቃ ታጅበው በከተማው እየተንቀሳቀሱ ይገኛሉ ብለዋል። መንግስት ተሐድሶ እያለ አሁንም ቁርጠኛ አቋም ወስዶ እርምጃ እየተወሰደ ባለመሆኑ የጸጥታው ችግር ሊፈታ አልቻለም በማለትም አክሏል። ሁኔታው በውሳኔና በኑሮ አጣብቂኝ ውስጥ እንደከተታቸውም ነው የሚያብራሩት።
በሀገራችን እንዳንመድ መኪና ላይ አትጭኑም አትወዱም እያሉ ወይም ወደ ተፈናቀልንበት ሀገር አይመልሱን እንዳለ ዳገዳለ ወረዳው ላይ ተከማችተን በእንትን በሸራት እንኳን ለና ያለን ነፋሳዊ ዝናብ ደርሷል። የገለባበጠ ህጻናት እየተጎዱ ነው። ውሃ ፈቀን መቅዳት ለደግሞ እናንተ መጪ መጣችሁ ነው ውሃ አጣበባችሁ ነው የተባለን። እዚህ ወረዳው ላይ በጣም ችግር አለብን። እንደገና ደግሞ ወደ ቀያችን ለመመለስ እቅድ ነበረን። ኮማንድ ፖስት ላይ በጣም ትክመት አለ። ለሽፍቶች ነው ሽፍቶች ጋር ነው እንደገና እነሱ ስሚዞር ኮማንድ ፖስቱን አሁን ተርታረ አርጎት ህዝቡ አሁን ወደ ላይ ወደ አማራ ክልል ለመውጣት በጣም በሰማን ዝናብ ሲጥል በጣም ተንቀሳቀሰ። አገሯ እንዴት እንደምትሆን እንግዲህ እንጃ። እርዳታ ዱቄት ሲመጣ በቅጥያ ይሰጡ በአንድ መጋዘን ደብቀው እያስቀሩ ለነሱ ጭነው ለሽፍቶች እንደገና አሳልፈው እየሰጡ ነው ያሉ እና ያንን ለምን የሆነ ለጠላት እንዴት ትጭናላችሁ በምንልበት ጊዜ የእነሱም ሀገራቸው ነው ህዝብንታዩ ትእዛዝ አክባሪ ሆነው ነው እነሱም እጅ ይሰጣሉ እየተባለ እስካሁን ድረስ 7ኛ ወራችን ይዘን አሁን ዝናብ ሲመጣ ተስፋ ቆረጡ።
ሌላው አስተያየት ሰጭ በበኩላቸው አሁን ላይ በኮማንድ ፖስቱ እንቅስቃሴ ከፍተኛ ጥርጣሬ ውስጥ ወድቀናል ሲሉ ተናግረዋል። እኛ ከ7 ወር በላይ ህጻናትን፣ ነፍሰ ጡር እናቶችን፣ አረጋውያንን ይዘን ድንኳን ውስጥ አቧራ እየወነነብን ተቸግረን እያለን አሁን ደግሞ የክረምት ወቅት በመምጣቱ ከፍተኛ ስጋት ውስጥ ወድቀናል ብለዋል። ተፈናቃዩ ወደ አማራ ክልል እንዳይሄድ እንኳን እቃ መጫን አትችሉም እየተባለ መከልከሉን ጠቅሰው ሰው አሳፍሮ የሚሄደውን ተሽከርካሪ ለኮቴ በሚል የጉምዝ ታጣቂዎች ኬላ ጥሰው በመኪና እስከ 17,000 ብር እየተቀበሉ ይገኛሉ ሲሉ ማብራርተዋል። በአካባቢው የተሰማራው ኮማንድ ፖስትም በፈለገው ልክ እርምጃ ወስዶ ለውጥ እያመጣ አይደለም የሚሉ ተፈናቃዩ የሰላም ጥሪውን ተቀብለው ገብተው የነበሩ ታጣቂዎች ጭምር ተመልሰው ወደ በረሃ እንዲገቡ እድል እየተሰጣቸው ነው ብለዋል። ስለሆነ መንግስት አካባቢውን በጠንካራ የጸጥታ ስራ ወደ ሰላም በመመለስ ወደ ልማት ስራችን እንድንመለስ ካልሆነ መንገዱ ተከፍቶልን ወደ አማራ ክልል እንድንገባ ያግዘን ብለዋል። በተነሱት ችግሮች ዙሪያ መልስ እንዲሰጡኝ የጠየኳቸው የቤንሻንጉል ጉሙዝ ክልል የኮማንድ ፖስቱ አስተባባሪ ሌተናል ጄኔራል አስራት ዲኔሮ እንዳሉት ኮማንድ ፖስቱ አካባቢውን ለማረጋጋት ሁለት ዘዴዎችን ነው እየተጠቀመ ያለው። አንዱ ታጣቂዎች በሰላም እጃቸውን እንዲሰጡ ጥሪ ማድረግ ሲሆን፣ ሌላው አሻፈረኝ ባሉት ላይ እርምጃ መውሰድ መሆኑን ነው ያብራሩት። ሁለቱም ዘዴዎች ግን ጊዜ የሚወስዱ ናቸው ብለዋል። ቢሆንም እስከ ግንቦት መጨረሻ ተፈናቃዮቹ ወደ መጡበት ቀይ ይመለሳሉ ብለዋል።
ወጣ ብሎ ደግሞ አደጋ የሚያደርሰውን እርምጃ ይወሰድን እርምጃ ተወስዷል። ቀደም እንደሰማችሁ እና ሌሎችም የቀሩት ደግሞ ሁሉም ቡድኖች በሰላማዊ መንገድ ወደ ታድሶ ገብተው አድሳቸውን ወስደው እንደ ማንኛውም ህብረተሰብ በእርሻም በተለያየ መንገድም እንዲቋቋሙ የሚደረግበትን ጥረት ነው የምናደርገው እንጂ እነሱ ምን ከመጡ በኋላ የራሳቸው ጉዳይ ከተባለ ጉዳቱ ለሀገርም ለህዝብም ስለሆነ ነው።
ለታጣቂዎቹ ምግብ እየተላከ ነው የሚለው ወሬም ሀሰት ነው። ጫካ ውስጥ ላሉት ሳይሆን በሰላማዊ ጥሪ እጃቸውን ለሰጡና ተሀድሶ እየወሰዱ ላሉት ነው ብለዋል ሌተናል ጄኔራል አስራት ዴኔሮ።
ቀለባችሁ እርዳታ ሰጣችሁ የሚባለው ዝም ብሎ ነው። ይሄ ተመልሶ ለህዝቡ ነው ጠንቅ የሚሆኑት የሚበሉትን ካጡ እንደገና ማንከታተላቸው ከሆነ። ስለዚህ ይሄ ነው እየተደረገ
መንገድ እየተዘጋ የኮቴ ክፍሉ እየተባለ ነው ለሚለው ቅሬታም በታጣቂዎቹ ስም አንዳንድ የአካባቢው ነዋሪዎች እንደፈጸሙት ደርሰንበታል፣ ጥቂቶችንም በቁጥጥር ስር አውለናል ብለዋል ጄኔራሉ።
በሽፍታው ሰበብ የተያዙ ሰዎች አሉ። ነዋሪዎች የሽፍታውን አይነት አለባበስ እና የሆነ የሚያደርጉት ነገር አለ አንገት ላይ እና ግንባር ላይ የሚያስሩት እሱን አድርገው ከሌላ ህዝብና ማለት ሰራዊቱ በሌለበት ቦታ ላይ ጠባብ ቦታ ላይ እንደዛ አድርጎ ተይዟል። ከግድግዳ ከተማ ራሱ ማታ እየዞረ የጉሙዙን ማህበረሰብ ገንዘብ አዋጣ እያለ ገንዘብ ለሽፍቶቹ ወይ ለታጣቂዎች አዋጣ እያለ የሚጠቀሱ ሰዎች ዝም ብሎ የከተማው ነዋሪ የሆኑ ወጣቶች ተይዟል።
በቤኒሻንጉል ጉሙዝ ክልል የተፈጠረውን የጸጥታ ችግር መንግስት ለታጣቂዎቹ ባደረገው ሰላማዊ ጥሪ እስካሁን 3500 ታጣቂዎች እጃቸውን ሰጠው የተሐድሶ ስልጠና እየወሰዱ ይገኛሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በሶማሌላንድ በስደት የሚኖሩ ትውልደ ኢትዮጵያውያን የሃርጌሳ ፖሊስ በቁጥጥር ስር እያዋላቸው መሆኑን ገለጹ። በሃርጌሳ የስደተኞች ተወካይ አቶ ኢማና ኃይሉ ፖሊስ የተገን ጠያቂ ወረቀት ያላቸውን ስደተኞች አላግባብ እያሰረ መሆኑንና የተወሰኑትን ደግሞ አለፍቃዳቸው ወደ ኢትዮጵያ እየመለሳቸው መሆኑን ተናግረዋል። የተባበሩት መንግስታት ድርጅት ስደተኞች ጉዳይ ከሶማሊያና ከሶማሊላንድ አስተዳደሮች ጋር ስለ ችግሩ እየተወያየ መሆኑን ለአሜሪካ ድምጽ ገልጿል። ገልሞ ዳዊት ተጨማሪ አለው።
በሀርጌሳ ለበርካታ አመታት በስደተኝነት የኖሩ ኢትዮጵያን ካንድ ወር ወዲህ በሶማሊላንድ ኢሚግሬሽን ፖሊስ አላግባብ እየታሰሩ መሆናቸውን ተናግረዋል። በሀርጌሳ የስደተኞች ተወካይ አቶ ኢማን ኃይሉ እርምጃው በስደተኞች ላይ ድንጋጤን አስከትሏል ብለዋል።
በየቀን ታርጌት አድርጎ የተለያየ ኤሪያ መርጦ ማታ በሚሽቱ ሰው ሲተኙ ቤታቸው ገብቶ ከእንቅልፍ ወዝዶ ወደ እስር ቤት እየወሰዱ ነው። በጣም አስፈሪ ሁኔታ ውስጥ ነው ያለው እና ከመንግስት ጋር ተወያይተናል፣ መንግስትም እናስቆማለን ብሎ እስካሁን የተወሰደ እርምጃ ምን የለም እና ዩኒሴፍም ፊት ለፊት ሰላማዊ ሰልፍ ነው ለቀን ወጥተን ነበር እና ከመንግስትም አካል ከዩኒሴፍ አካል መጥቶ ችግራችን ሼር ያደረገ ሰው ማን የለም እና እንዲህ አይነት ሁኔታ ውስጥ ነው ያለው።
አቶ ኢማና ከታሰሩት በርካቶች የት እንዳሉም የማይታወቅ መኖራቸውን ገልጸዋል። ቤተሰቦቻቸው በሀርጌሳ ፖሊስ የታሰሩባቸው ስደተኞችም ይህንኑ አመልክተዋል። አቶ ሳሊም መሐመድ በሀርጌሳ ከ15 ዓመታት በላይ ኖረዋል። የ60 ዓመት አዛውንቱ አቶ ሳሊም መሐመድ በቆይታቸው 17 ልጆች እንዳፈሩ ተናግረው ባለፈው ሳምንት የሀርጌሳ ፖሊስ 6 ልጆቻቸውን ይዞ እንዳሰረ ተናግረዋል። አቶ ሳሊም ታስሮ የት እንዳሉ ከማይታወቁ 6 ልጆቻቸው 5ቱ እድሜያቸው ከ19 ዓመት በታች የሆኑ ሴት ልጆች መሆናቸውንም ገልጿል። ወይዘሮ ዘይቱና ሙሜ ሌላ የ9 ልጆች እናት በተመሳሳይ የሀርጌሳ ፖሊስ ባለፈው ሳምንት ባሏን በሌሊት ይዘውት እንደሄዱ እስካሁንም ወደ ቤት አለመመለሱን ገልጻለች። አቶ ሳሊም እንዲሁም ወይዘሮ ዘይቱና ታስሮ የት እንዳሉ ያልታወቁ ዘመዶቻቸው ያለም አቀፉ የስደተኞች ድርጅት UNHCR እና የሀርጌሳ ፖሊሶችን ብንጠይቅም ምላሽ አላገኘንም ብለዋል። እንጆኪ ሙዋንጊ በሀርጌሳ የተባበሩት መንግስታት የስደተኞች ወኪል ቢሮ ባልደረባ ናቸው። UNHCR በሀርጌሳ በኢትዮጵያውያን ስደተኞች ላይ እየደረሰ ያለውን እስራትና ከሀገር ስለመባረር መረጃ እንዳለው አረጋግጠዋል። ድርጅቱ ከሶማሊላንድ ኢሚግሬሽን ኃላፊዎች ጋር ተነጋግሮ ከ70 በላይ ሰዎች እንዲፈቱ አድርገዋል ብለዋል። እንጆኪ በተቀን ጥያቄነት የተመዘገቡ ስደተኞች አላግባብ በቁጥጥር እንዳይውሉ ለሀርጌሳ ፖሊስ ማስገንዘባቸውንም ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ዳዊትን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ከሁለት ሳምንት በፊት ግዙፉ የማህበራዊ ድረገጽ ምህዳር የሆነው ትዊተር 15ኛ ዓመቱን አክብሯል። 330 ሚሊዮን የሚሆኑ ተጠቃሚዎች ያሉት ይህ ኩባንያ በአንድ ወቅት በነጻ ፓርቲ ውስጥ ያለ የነጻ ሐሳብ ክንፍ በማለት ራሱን ይጠራ የነበረ ቢሆንም በአሁኑ ወቅት በገጹ ላይ የሚፈጸሙ በደሎችን ለመቆጣጠር እየተገደደ ነው። ቲና ቲርነህ በዚህ ዙሪያ ያሰናዳችውን ዘገባ ኤደን ገረመው ታቀርበዋለች።
እንደ አውሮፓውያን አቆጣጠር በ2006 የትዊተር መስራች ጃክ ዶርሲ የመጀመሪያውን ትዊት ትዊተሬን እያሰናዳው ነው ሲል በመጻፍ ትዊት አደረገ። በሚያስገርም ሁኔታ በዚህ በመጋቢት ወር ትዊተር 15ኛ ዓመቱን የያዘ ሲሆን ያቺ የመጀመሪያ ትዊትም በ2.5 ሚሊዮን ዶላር ዋጋ ለድረገጽ ጨረታ አቀርባለች። በቀላሉ 140 ቃላትን ብቻ በመጻፍ ሐሳብን መግለጽ የሚቻልበት ይኸው ገጽ ለታዋቂ ሰዎች፣ ለዓለም መሪዎች እንዲሁም ለዓለም አቀፍ ተጽዕኖ ፈጣሪ ሰዎች ትልቅ የድምጽ ማሰሚያ መድረክ ሆኗል። በቴክሳስ ኦስትን ፕሮፌሰር የሆኑት ዲሂራጅ መርቲ ይሄ ሊሆን የቻለው ገጹ ለአጠቃቀም ቀላል ስለሆነ ነው ይላሉ።
የገጹ መስራቾች በቀላሉ ሰዎችን ከማስተሳሰሩ በተጨማሪም እጅግ ቀላል የሆነ ገጽ ያለው ሆኖ እንዲቆይ ማድረግ ችሏል።
የሁለት መጽሐፍት ደራሲ የሆኑት ዲሂራጅ መርቲ አክለውም ገጹ ለብዙዎች የትስስር መድረክ ሆኗል ይላሉ።
People being able to be very candid, being able to get responses.
ሰዎች በቀጥታ እንዲናገሩ በፍጥነት ምላሽ እንዲያገኙ አግዟል። ከማያውቋቸውና ጉዳዩ ከሚመለከታቸውም ሰዎች ጭምር ምላሽ ማግኘት ይችላሉ።
በትዊተር ላይ መረጃዎች የሚሰራጩበት ፍጥነት ለተለያዩ ዓለም አቀፍ እንቅስቃሴዎች ትልቅ ሚና ይጫወታል የሚሉት ደግሞ በማሳቹሴት የቴክኖሎጂ ኢንስቲትዩት የዲጂታል ምጣኔ ሀብት ባለሙያ የሆኑት ሲናን ኦራል ናቸው።
The Black Lives Matter movement founders say there would be no Black Lives Matter movement.
የጥቁሮች ሕይወት ዋጋ አለው ወይንም Black Lives Matter የተሰኘው እንቅስቃሴ መሪ ያለ ማህበራዊ ድረገጽ ይህ እንቅስቃሴ አይኖርም ነበር ብሏል። የአረብ ጸደይ ለሚሰኘውና ለብዙ የአረብ ሀገራት ፖለቲካዊ ለውጥ ምክንያት ለሆነው ለውጥም አቀጣጣይ ነበር። በሩሲያ ለተነሳው አብዮት፣ ለሆንግ ኮንግ እንቅስቃሴና በዩክሬን ለነበሩ ሁሉ ትልቅ ሚና አለው።
ነገር ግን ቁጥጥር በሌለበትና ነጻ መረጃ እንደ ልብ የሚሰራጭበት ሁኔታ ለተለያዩ የሴራ ትንታኔዎችና የተሳሳቱ ሐሰተኛ ዜናዎች ስርጭት የተመቻቸ እድል ፈጥሯል ሲሉ ኦራል ያክላሉ።
We studied 10 years of their data and we found that fake news traveled farther faster.
ለአስር አመት ያህል የነበራቸውን መረጃዎች በሙሉ ስናጠና ነበር። ያየነው ነገር ቢኖር ሐሰተኛ ዜናዎች ከእውነተኛዎቹ የበለጠ እጅግ ብዙ ርቀትና ጥልቀት እንደሚጓዙ ነው። በተለይ ደግሞ የሐሰት ዜናዎቹ የፖለቲካ ዜና ሲሆኑ እንደ ቫይረስ ነው የሚሰራጩት።
ይሄ ሁኔታ ታዲያ እንደ ዶናልድ ትራምፕ ላሉ ግዙፍ የፖለቲካ መሪ ከገጹ ላይ መታገድ ምክንያት ሆኗል። በሳንታ ክላራ ዩኒቨርሲቲ የደረገጽ ስነ ምግባር መርሃ ግብር አባል አይሪና ራውች ታዲያ ይሄ ብቻውን መፍትሄ አይደለም ይላሉ።
What they really need to prioritize and think about moving forward is how they
አሁን ላይ ቆም ብለው ማሰብ ያለባቸው ነገር ቢኖር ቀጣዩ ዶናልድ ትራምፕ ሲመጣ ምን ማድረግ እንዳለባቸው ነው። እንደ ዶናልድ ትራምፕ አይነት ለስራ የተመቸ ሰውን ከገጹ ላይ ማባረሩ ይከብዳል።
ምንም አይነት መንግስታዊ ማዕቀፍ ያለው ህግ በሌለበት ሁኔታ የትዊተር ገጽ አመራሮች ሁኔታዎችን በራሳቸው መቆጣጠር እንዳለባቸውም ነው አይሪና የሚያሳስቡት።
And it's going to be really hard in the
በአንዳንድ ሀገራት ጸባይ ትዊተር መሆን የሚፈልገውን አይነት ባህሪ ይዞ ውይይቶችን እያስነሳ ማስቀጠል አዳጋች ነው የሚሆነው።
ተቾች ታዲያ ሙሉ በሙሉ የሚስማሙበት አንድ ነገር አለ። የነጻ ንግግር ፓርቲ የነጻ ሐሳብ ክንፍ ብሎ ራሱን የሚጠራው ትዊተር ገና ብዙ ማደግ ይቀረዋል። ለቲና ትሪኒን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ቢራካ ለከና ሀማንስታ